ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛው ስርጭታችን ጀመረ። የኦሮሞ ነጻነት ሰራዊት የፊንጫ ስኳር ፋብሪካን አካባቢ ተቆጣጥረው በፋብሪካው ላይ ጉዳት ካደረሰ ወዲህ ሰራተኞች ከነ ቤተሰቦቻቸው ለችግር መዳረጋቸውን እየተናገሩ ነው።
በተቋሙ ክሊኒክ ነበር የምንታከመው። የሕክምና አገልግሎቱም ከቆመ 2 ወራት ተቆጥረዋል። ሴቶች የሚወልዱበት አጥተው ለችግር ተዳርጓል። ፋብሪካው ከከተማው እርቆ በቆላማ አካባቢ ስለሚገኝ ለመጓዝ መንገድ የለም። የሰላም ጉዳይም አሳሳቢ ነው። አፋጣኝ መፍትሄ እንሻለን።
የአሜሪካ ድምፅ ካነጋገራቸው ሰራተኞች መካከል የአንደኛውን ሐሳብ ነበር የሰማነው። ዝርዝሩ በምሽቱ ይደመጣል። ሌሎች ጉዳዮችም ተካተዋል። ጤና ይስጥልኝ፣ እንደምናምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ከስቱዲዮ ዝግጅቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመው አጫጭር የዓለም ዜናዎችን እናጋራችኋለን። እንግዲህ ወልደ ይቀጥላል።
በድጋሚ እንደምናመሻችሁ፣ የዓለም ዜናውንም ማሰማችሁ እንግዲህ ወልደ ነኝ። በምስራቅ ሊቢያ ቫግነር እንደ መሠረት የሚጠቀምበት አንድ ወታደራዊ የአየር ማረፊያ በድሮን መጠቃቱ፣ የኢኮኖሚ ድቀት በገጠማት ኬንያ ፕሬዚደንቱና ባለሥልጣናት የደሞዝ ጭማሪ ማግኘታቸው፣ እንዲሁም ራማፎሳ ከተደረገባቸው የገንዘብ ቅሌት ምርመራ ነጻ ሆኑ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በምስራቅ ሊቢያ ቫግነር እንደ መሠረት የሚጠቀምበት አንድ ወታደራዊ የአየር ማረፊያ በድሮን መጠቃቱን ኤኤፍፒ ከትሪፖሊ ዘግቧል። በጥቃቱ ጉዳት አለመድረሱን እንዲሁም የጥቃት አድራሽ ወገን አለመታወቁን አንድ ስማቸው እንዳይጠቀስ የፈለጉ ባለሥልጣንን ጠቅሶ ዜና አገልግሎቱ ጨምሮ ገልጿል። ከቤንጋዚ በስተደቡብ ምዕራብ 150 ኪሎ ሜትር ላይ የሚገኘው አልካሩባ የተሰኘው ወታደራዊ የአየር ማረፊያ የቫግነር ቡድን አባላት እንደ ወታደራዊ ሰፈር የሚጠቀሙበት ነው ተብሏል። ይህ በእንዲህ እንዳለ በተለያዩ የአፍሪካ ሀገራት የሚገኘው የሩሲያው ቅጥር ወታደራዊ ቡድን ቫግነር በአገሪቱ ያለው የወደፊት ዕጣ ከቡድኑ ጋር ስምምነት የተፈራረሙት መንግስታት ውሳኔ ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ አስታውቀዋል። ቫግነር ከማዕከላዊ አፍሪካ ሪፐብሊክ እና ከሌሎችም አገሮች ጋር ከመንግስታቱ ጋር በተፈራረመው ስምምነት መሠረት ሲሰራ እንደነበር ላቭሮቭ ተናግረዋል። የሩሲያ መከላከያ ሚኒስቴር በመቶ የሚቆጠሩ ወታደራዊ አማካሪዎች በማዕከላዊ አፍሪካ ሪፐብሊክ እንዳሉትም ጨምረው ገልጸዋል። የቫግነር ቡድን ባለፈው ቅዳሜ ለአጭር ጊዜ የቆየ አመፅ በማስነሳት በደቡብ ሩሲያ የምትገኝን አንዲት ከተማ ተቆጣጥሮ ነበር። ወደ ሞስኮ ሲያደርግ የነበረው ግስጋሴ ግን መሪው የቭጌኒ ፕሪጎዥን አገሪቱን ለቀው ወደ ቤላሩስ እንዲሄዱ ስምምነት ላይ ከተደረሰ በኋላ ተገትቷል። ኬንያውያን የኢኮኖሚ ድቀትና የታክስ ጭማሪ በሚያንገላታቸው በዚህ ወቅት የአገሪቱ ፕሬዚደንት፣ ምክትላቸው እንዲሁም ሌሎች ባለሥልጣናት የደሞዝ ጭማሪ ማግኘታቸውን ኤኤፍፒ ተመልክቼዋለሁ ያለውን የመንግሥት ዶሴ ጠቅሶ ዘግቧል። ባለሥልጣናቱ 14 በመቶ ጭማሪ በሁለት ዓመት ጊዜ ውስጥ እንደሚያገኙ የአገሪቱ የደሞዝ ኮሚሽን ባቀረበው ሰነድ ላይ ተመልክቷል። ይህም የፕሬዚደንቱን ደሞዝ በወር ወደ 11 ሺህ ዶላር ያደርሰዋል ተብሏል። የፓርላማ አባላት ደግሞ በወር 5400 ዶላር እና በተጨማሪም 54000 ዶላር ለመኪና መግዣ እንዲሁም በወር 2600 ዶላር መኪናው ለሚያስፈልገው ወጪ እንደሚሰጣቸው ታውቋል። በኬንያ ዝቅተኛው ደሞዝ 107 ዶላር እንደሆነ የተጠቆመው የኤኤፍፒ ሪፖርት የደሞዝ ጭማሪው የመጣው የነዳጅ ዋጋ ከዚህ በፊት ታይቶ በማይታወቅ መጠን በጨመረበትና መንግሥት በነዳጅ ላይ የሚጥለውን ታክስ በእጥፍ በጨመረበት ወቅት ነው። የነዳጅ ዋጋ ጭማሪው በሌሎች ሸቀጦች ላይ ጭማሪ በማስከተል የኑሮ ውድነቱን ሊያባብሰው እንደሚችል ሪፖርቱ ጨምሮ ጠቁመዋል። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ በገጠር መኖሪያ ቤታቸው በሚገኝ ሶፋ ውስጥ ተቀምጦ ከነበረና በኋላም በዘራፊዎች ተወስዷል ከተባለ ገንዘብ ጋር በተያያዘ በአገሪቱ የሙስና ኮሚሽን ሲደረግባቸው የነበረው ምርመራ ተጠናቆ ፕሬዚደንቱ የጣሱት ሕግ እንደሌለ ተገልጿል። ጉዳዩ ይፋ የሆነው ባለፈው ዓመት ሰኔ ወር ሲሆን ከሶስት ዓመት በፊት በፕሬዝደንቱ የገጠር ቤት ላይ በተፈጸመ ዝርፊያ ጥሬ የውጭ አገር ገንዘብም መሰረቁን ፕሬዝደንቱ ሪፖርት አላደረጉም ሲል አንድ የቀድሞ የአገሪቱ የስለላ ተቋም ኃላፊ መጠቆማቸውን ተከትሎ ነው። ፕሬዝደንቱና ፓርቲያቸው ጥፋተኛ አለመሆናቸውን በተደጋጋሚ ሲገልጹ ቆይተዋል። ገንዘቡም ለአንድ ሱዳናዊ ነጋዴ ጎሾችን ሸጠው ያገኙት $580,000 እንደሆነ ተናግረዋል። ራማፎሳ ስርቆት መፈጸሙን ለፖሊስ ሪፖርት ከማድረግ ይልቅ ዘራፊዎቹ እንዲታፈኑ አድርገዋል፣ ገንዘቡም መንግሥት የማያውቀው ነው በሚል ክስ ሲቀርብባቸው ቆይቷል። የአገሪቱ ኦምቡድስማን ቢሮ ዛሬ በለቀቀው የምርመራ ውጤት ፕሬዝደንቱ ቤት ገንዘብ በመገኘቱ ራማፎሳ የጣሱት ሕግ አለመኖሩን እና ስርቆት መፈጸሙንም በማግስቱ ለፖሊስ ሪፖርት አድርገዋል ብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። አንድ የ17 ዓመት ሹፌር በፖሊስ መገደልን ተከትሎ በፈረንሳይ የተነሳው ተቃውሞ ወደ ቤልጅየምም ተዛምቶ ለሶስተኛ ምሽት ቀጥሏል። ግድያው በተፈጸመባትና ናንቴር ከተማ ተቃዋሚዎች መንገድ በመዝጋት እሳት ሲያነዱ መኪኖችንም አቃጥለዋል። ፖሊስ በበኩሉ አስለቃሽ ጭስ ተኩሷል። ከ600 በላይ ተቃዋሚዎች በቁጥጥር ስር ሲውሉ ቢያንስ 200 የሚሆኑ የፖሊስ አባላት ተጎድተዋል ተብሏል። በሌሎች የፓሪስ አካባቢዎችም ተቃዋሚዎች አንድ የአውቶቡስ ተራ እና የከተማ ማዘጋጃ ቤት ሲያቃጥሉ ሱቆቹንም ዘርፈዋል። የአገሪቱ ፕሬዚደንት ኢማኑኤል ማክሮን በብራስልስ የታደሙበትን የአውሮፓ ሕብረት ጉባኤ አቋርጠው ዛሬ ወደ ፈረንሳይ በመመለስ ከባለሥልጣኖቻቸው ጋር አስቸኳይ ስብሰባ እንደሚቀመጡ ይጠበቃል። ናይል የተባለውን የ17 ዓመት የጥቅል ማጓጓዣ መኪና ሹፌር ገድሏል የተባለው ፖሊስ በነፍስ ማጥፋት መከሰሱን አቃቤ ሕግ አስታውቋል። ፕሬዚደንት ጆ ባይደን የዩናይትድ ስቴትስ ጠቅላይ ፍርድ ቤት አፈርማቲቭ አክሽን የሚባለውንና በታሪክ በቆዳ ቀለምና በመሳሰሉት ማንነቶች ወደ ኋላ የቀሩ ተማሪዎችን የከፍተኛ ትምህርት ልዩ ዕድል የሚሰጠውን አሰራር የሚሽር ውሳኔ ማሳለፉ በጣም እጅግ አሳዛኝ ነው ብለዋል። ይሁን እንጂ በከፍተኛ ትምህርት ውስጥ የሚኖረውን ብዝሃነት ለዘለቄታው የሚያስቀር አይሆንም ብለዋል። 6-3 በሆነ ድምፅ የተላለፈው የጠቅላይ ፍርድ ቤት ውሳኔ ዩኒቨርሲቲዎች የሚቀበሏቸውን ተማሪዎች ብቃት ለመወሰን የቆዳ ቀለምን እንደ መስፈርት መጠቀማቸው ሕገ መንግሥታዊ አይደለም ብሎታል። ከጠቅላይ ፍርድ ቤቱ የቪኦኤ ዘጋቢ ስቲቭ ሄርመን የላከው እንዲሁም በአሶሴትድ ፕሬስ የተጠናከረውን ዘገባ በመጭመቅ ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሬዚደንት ባይደን ጠቅላይ ፍርድ ቤቱ ውሳኔ ካስተላለፈ ሰዓታት በኋላ ዋይት ሀውስ ውስጥ እንደተናገሩት የከፍተኛ ትምህርት ቤቶች ተማሪዎቻቸው አሜሪካን በሙሉ በሚያንጸባርቅ መልኩ ከተለያዩ የህብረተሰብ ክፍሎች የመጡ መሆናቸውን የማረጋገጡን ቁርጠኝነታቸውን ሊቀጥሉበት ይገባል ብለዋል። ፕሬዚደንቱ በዚሁ ንግግራቸው 10 ዓመታት የቆየውን ነባሩን ውሳኔ በመሻር በዳኞች የተሰጠው ውሳኔ ከትምህርት ቤት መማሪያ ክፍሎችን ባሻገር አልፎ በመሄድ የሚያስከትለው ችግር ሊኖር ይችላል የሚል ስጋታቸውን ገልጸዋል።
የብዝሃነትን ዋጋ የተገነዘቡ ኩባንያዎችም ቢሆኑ ይህን ውሳኔ እንደ ሰበብ ተጠቅመው ከብዝሃነት ሊሸሹ አይገባቸው ብለዋል ባይደን።
ለመጪው ዓመት ለሚካሄደው ፕሬዝደንታዊ ምርጫ አሁን እየተካሄደ ባለው የቅድመ ምርጫ ውድድር የፓርቲያቸው ግንባር ቀደም ተፎካካሪ የሆኑት የቀድሞ ፕሬዝደንት ዶናልድ ትራምፕ ውሳኔው ማለት የአገራችን የወደፊት ታላቅነትን ጨምሮ እጅግ የላቀ ችሎታና ለስኬት የሚያበቃው አስፈላጊ ነገር ያላቸው ሰዎች እነሆ አሁን በመጨረሻው ይሸለማሉ ማለት ነው ብለዋል። ፕሬዝደንት ባይደን ብዙ ሰዎች ፖሊሲውን ወይም አፈርማቲቭ አክሽን ሳይረዳ የተሳሳተ ትርጉም እንደሚሰጠው አስረድተዋል።
ብዙ ሰዎች በስህተት ፖሊሲው ብቃት የሌላቸው ተማሪዎችን የሚፈቅድ፣ ብቃት ካላቸው ተማሪዎች ይልቅ ብቁ ያልሆኑ ተማሪዎችን የሚቀበል አድርገው ይወስዱታል። ይሄ ግን አይደለም። የኮሌጅ ቅበላ የሚሰራው በዚህ መልኩ አይደለም። ይልቁንም ኮሌጆች የመግቢያ መስፈርቶች አውጥተዋል። እያንዳንዱ ተማሪ እነዚህን መስፈርቶች ማሟላት አለበት። ይህ በትምህርት ቤቱ እንዲሟላ የሚፈለገው ብቃት ከተሟላ በኋላ ብቻ ነው ከውጤታቸውና በተጨማሪ እንደ ዘር ያሉ ሌሎች ነገሮችን የሚመለከቱት።
ይህን ውሳኔ የመጨረሻው ቃል እንዲሆን አንፈቅድም ያሉት ባይደን በንግግራቸው ሁላችንም ያለውን እውነታ እናውቃለን፣ በአሜሪካ መድሎ ዛሬም አለ፣ የዛሬው ውሳኔ ያንን አይቀይረውም ብለዋል።
ክብራትና ክብራን ለዜና የተያዘው ሰዓት በዚህ ተጠናቋል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኔ 23 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እያዳመጣችሁ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ አብረውን አሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። ማናቸውንም አስተያየቶች መስጠት ብትፈልጉ በማኅበራዊ ገጽ መገኛችን እንዲሁም ደግሞ በዋትሳፕ 2022059942 ላይ መላክ ትችላላችሁ። አሁን ወደ ዕለቱ አብይ ዘገባ እንሻገራለን። የፊንጫ ስኳር ፋብሪካ ሰራተኞች የሁለት ወር ደሞዛችን ስላልተከፈለን ከነ ቤተሰቦቻችን ለችግር ተዳርገናል ሲሉ ለአሜሪካ ድምፅ ተናግረዋል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የሚገኘው ፊንጫ ስኳር ፋብሪካ ስራ ያቆመው እንደ አውሮፓውያኑ አቆጣጠር በግንቦት 20 ቀን 2023 እንደነበር ያስታወሱ ሰራተኞቹ የኦሮሞ ነጻነት ሰራዊት አካባቢውን ተቆጣጥሮ በነበረበት ወቅት በደረሰበት ጉዳት ፋብሪካው እስካሁን ስራ አለመጀመሩን አክለው ገልጸዋል። ሰራተኞቹ ላሰሙት ቅሬታ ከፋብሪካው አመራሮች መልስ ለማግኘት በተደጋጋሚ ያደረግነው ጥረት ለዚህ ዘገባ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ መረጃው እንዳለው ገልጾ ፋብሪካው ወደ መደበኛ ስራው የሚመለስበትና የሰራተኞች ደሞዝ የሚከፈልበት ሁኔታ ላይ ምክረ ሐሳብ እንደቀረበ ተናግሯል። ፀሐይ ዳምጠው ዝርዝር ጉዳዩን ትነግረናለች።
በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የሚገኘው ፊንጫ ስኳር ፋብሪካ የምርት ስራውን ካቆመ ሁለት ወር እንዳስቆጠረና እስካሁን ስራ እንዳልጀመረ የፋብሪካው ሰራተኞች ለአሜሪካ ድምጽ ገልጸዋል። ስማቸው እንዳይጠቀስ የጠየቁ የፋብሪካው ሰራተኛ የሁለት ወር ደሞዝ ባለማግኘታቸው ለችግር እንደተጋለጡም ገልጸዋል።
እንደ አውሮፓውያኑ አቆጣጠር ግንቦት 20 ቀን 2023 በጫካ ያለው የኦሮሞ ነጻነት ሰራዊት ወደ ከተማችን ገብቶ ነበር። በዚህ የተነሳ የፋብሪካው ቢሮዎችና ማምረቻዎች ተሰባብረው ነበር። ኮምፒውተሮችን ጨምሮ በቢሮዎቹ የተገኘ ማንኛውም ዕቃ ተሰባብረዋል።
የፋብሪካው ሰራተኛ እንደሆኑ ለአሜሪካ ድምጽ ገልጸው ስማቸው እንዳይጠቀስ የጠየቁ ሌላ ግለሰብ በፋብሪካው ለሰራተኛው ይሰጥ የነበረው የማህበራዊ አገልግሎት ተቋርጧል ሲሉ የገጠማቸውን ችግር አስረድተዋል።
በተቋሙ ክሊኒክ ነበር የምንታከመው። የሕክምና አገልግሎቱም ከቆመ ሁለት ወራት ተቆጥረዋል። ሴቶች የሚወልዱበት አጥተው ለችግር ተዳርጓል። ፋብሪካው ከከተማው እርቆ በቆላማ አካባቢ ስለሚገኝ ለመጓዝ መንገድ የለም። የሰላም ጉዳይም አሳሳቢ ነው። አፋጣኝ መፍትሄ እንሻለን።
ግንቦት 20 ቀን 2023 ዓ.ም በሆሮ ጉዱሩ ዞን ኮምቦልቻ፣ ፍንጫ፣ ጉዱሩና ሌሎችም የወረዳ ከተሞች በኦሮሞ ነጻነት ሰራዊት በመያዛቸው በመንግስት የጸጥታ ኃይልና በታጣቂዎቹ መካከል በነበረው የተኩስ ልውውጥ የንጹሃን ዜጎች ህይወት እንዳለፈ የፋብሪካው ሰራተኞች ገልጸዋል።
በበራሪ ጥይት 16 ሰላማዊ ነዋሪዎች ተገድለዋል። አንዳንድ ሰዎች ደግሞ በተለያዩ ነገሮች እየተመካኘ እየተገደሉ አሉ።
የስኳር ፋብሪካው ወደ ስራ አለመመለሱን፣ ሰራተኞች ደሞዛቸው ተቋርጦ ለችግር መጋለጣቸውን አስመልክቶ ላቀረቡት ቅሬታ ከስኳር ፋብሪካው አመራሮች ምላሽ ለማግኘት ያደረግነው ጥረት ለአሁን አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ አካባቢው ሁኔታ መረጃ እንዳለው የገለጹት በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ በዳሳ ለሜሳ ፋብሪካው ወደ ስራ እንዲመለስ፣ ሰራተኞችም የተቋረጠው ደሞዛቸው እንዲሰጣቸው የምመለከተው አካል አፋጣኝ እርምጃ መውሰድ እንደሚኖርበት አመልክተዋል።
ከዛሬ ሁለት ወር አካባቢ በሆሮ ጉዱሩ ወለጋ ዞን ባሉት ወረዳዎች መካከል ፍንጫና ጉዱሩ ሌሎችንም አካባቢዎች ላይ ታጣቂ ቡድኖችና በመንግስት መካከል በነበረው ግጭት በአካባቢው ላይ ከፍተኛ የሆነ ጉዳት መድረሱን መረጃዎች ደርሶናል። በስኳር ፋብሪካ አካባቢ ያሉ ሰራተኞች የደህንነት ስጋት ገጥሟቸው እንደነበረ፣ ከዛ ጋር ተያይዞ የስኳር ፋብሪካው ሙሉ በሙሉ ሊባል በሚችል መልኩ ስራውን አቆሞ እንዳለ፣ በዚህ ምክንያት የሰራተኞች እቃውን የሁለት ወራት ደሞዝ እንዳልተከፈለ፣ ይሰጥ የነበረው የማህበራዊ አገልግሎቶች መቋረጣቸውን መረጃ ደርሰናል ማለት ነው። ስራው የቆመው በሰራተኞቹ ችግር ምክንያት አይደለም ማለት ነው። የሰራተኞች እስካላሁን ድረስ አብዛኛው ሰራተኛ በቦታው አለ። የሚሰራው ሰራተኛ ብቻ ሳይሆን ከጀርባው ያሉ የቤተሰቦች የሚመለከት ስለሆነ ደሞዝ መቋረጥ አልነበረበትም፣ መከፈል ነበረበት። አሁንም ቢሆን መንግስት የእነዚህ ሰራተኞች ያለምንም ቅድመ ሁኔታ እንዲከፍል ነው፣ ወደ ቦታው እንዲመልስ ነው እኛ ሪኮመንድ የምናደርገው።
የኦሮሞ ነጻነት ሰራዊት አካባቢውን ተቆጣጥሮ በነበረበት ወቅት በደረሰው ጥቃት የሰው ህይወት ስለመጥፋቱ ኮሚሽኑ ምርመራ አካሂዶ ይሁን የጠየቅናቸው አቶ በዳሳ ተከታይ መልስ ሰጥተዋል።
ተኩስ ልውውጡ ቢሆን በሌላ ምክንያት በሲቪሊያን ላይ የህይወት መጥፋት፣ የአካል ጉዳትና የንብረት ውድመት መድረሱን፣ ዘረፋ መፈጸሙን መረጃዎች ደርሰናል ማለት ነው። የደረሰን መረጃ ግን በቦታው ተገኝተን ከተለያየ አካላት መረጃ ሰብስበን ለማጣራት የአካባቢ ያለ የሰላም ሁኔታ ምቹ ስላልሆነ ማድረግ አልቻልንም ማለት ነው። ለጊዜ ያለን ግን መረጃዎቹ አሉ። ምክንያቱም ሰው ይዞ ጠፍተዋል፣ የሰው አካል ጎድሏል፣ የሰው ንብረት ወድሟል፣ ተዘርፏል የሚል መረጃዎች አሉ። ይህንን ግን አካባቢው ላይ የሰላም ሁኔታ በተረጋጋ ጊዜ ይህን ምርመራ አድርገን ለህዝብ ይፋ የምናደርግ ይሆናል ማለት ነው።
በአካባቢው ሰላምና መረጋጋት እንዲሰፍን እንዲሁም የተቋረጡ ማህበራዊ አገልግሎቶች ወደ ስራ እንዲመለሱ መንግስት በቂ የጸጥታ ኃይል ማሰማራት ይጠበቅበታል ስል ኮሚሽኑ ምክረ ሀሳብ አቅርበዋል። ከጉዳዩ ጋር በተያያዘ ከኦሮሞ ነጻነት ሰራዊት መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ቤንሻንጉል ጉሙዝ ክልል ይወስድናል። በክልሉ መተከል ዞን ማንዱራ ወረዳ ለአራት ዓመታት ያክል ከቀያቸው ተፈናቅለው በመጠለያ ጣቢያ የተሰባሰቡና ከማኅበረሰቡ ጋር ተቀላቅለው የቆዩ አርሶ አደሮች ወደ ቀያቸው ተመልሰው የግብርና ሥራቸውን ቢጀምሩም በማዳበሪያ እጥረት እንደተቸገሩ ለአሜሪካ ድምፅ ተናግረዋል። በማንዱራ ወረዳ የደስኔ ቀበሌ ነዋሪ እንደሆኑ የተናገሩ አንዱ አርሶ አደር ከዘመድ አዝማድ ባገኙት ብድር ትራክተር በሄክታር 6000 ብር ተከራይተው መሬታቸውን ቢያርሱም ማዳበሪያ ማግኘት እንዳልቻሉ ተናግረዋል። የቤንሻንጉል ጉሙዝ ክልል ግብርና ቢሮ በበኩሉ ወደ ክልሉ በቂ ማዳበሪያ እንዳልገባ ገልጿል። የቢሮ ኃላፊ አቶ ባባካር ሀሊፍ እንደሚሉት ከፌዴራል መንግስቱ ወደ 300 ሺህ ኩንታል የሚጠጋ አፈር ማዳበሪያ ተጠይቆ የቀረበው ግን 111,000 ኩንታል ብቻ ነው። ይቅርታ፣ የዚህን ዘገባ ዝርዝር አስቴር ምስጋናው ትነግረናለች።
በቤንሻንጉል ጉምዝ ክልል መተከል ዞን በማንዱራ ወረዳ ዳስኒ ቀበሌ ከአራት ዓመት በፊት ይኖር እንደነበር የነገረን አርሶ አደር አቤል ነተሻለ ተፈናቅሎ ይኖርበት ከነበረው ገነቴ ማርያም ቀበሌ ተመልሶ ዳስኒ የግብርና ስራውን ቢጀምርም በአፈር ማዳበሪያ ጥረት ስራውን መቀጠል እንዳልቻለ ይናገራል።
አራት ዓመት አምስት ዓመት እርሻ ያቁመን አሁን ዘንድሮ እርሻ ለመሞከር እርሻ መክረን ማዳበሪያ ጠር ዳሬ የለም መስላ ዘመድ አዝመድ ተባድረን እንትን አድርገን 10,000 ብር 5,000 ብር ያህል ዘመድ አዝመድ ገንዘብ አውጥተን እንትን አድርጎ ነበረ። ያው እዛ መሸፈን አልቻለም። በትራክተር አሰርሰን ነበረ፣ በክራይ ማለት ነው። አንድ ሄክታር 6,000 ብር እንደዚህ እንትን አድርገን ነበረ። ማዳበሪያ ጥራት አሁን ይዘናል። አሁን ማሳም ቀርቷል። አሁን ደግሞ የራስነውን እንትን ደግሞ ለደጉሳ ምናምን ትንሽ ለጤፍ እንትን ብለን ነበረ። አሁን ራሱ እንትን የለንም፣ ዳትም የለም።
የግብርና ባለሙያዎች በማንዱራ ወረዳ ጅግና ስላሴ በተባለ ቀበሌ እንደሚኖር የገለጸው አርሶ አደር አንሙት ምህረቴ በግንቦት ወር መሬቱን አርሶና ለስልሶ ማሽላ ለመዝራት ቢዘጋጅም በቂ ማዳበሪያ አለማግኘቱን ይናገራል። አሁንም ዳጉሳና ጤፍ ለመዝራት ቢዘጋጅም የማዳበሪያ እጥረት እንደገጠመው ያስረዳል። ለአራት ተከታታይ ዓመታት የእርዳታ እህል እየተሰፈረለት እንደቆየ የሚናገረው አንሙት በሚቀጥለው ዓመትም የእርዳታ እህል ጠባቂ ሊሆን እንደሚችል ይናገራል።
የተፈነቀልነው 2010 ላይ ነው። አሁን ተመልሰን ገብተን ራሱ የገባንም ገብተን ወደ ሰፈርም አልገባንም። አሁን የመግባት እድልም ያንታል ነው። አትርፈን ባንሸትም ትንሽ እንኳን ለቀለም ትሆን ዘር እንዘራለን ብንል ያው ያለው ችግር ያው ማዳበሪያ ችግር አለ፣ ዘር ችግር አለ። ያው ሀብት ንብረት አልቆብን በሬነ በሬ ያለው ጋርም የተመደነ የምናርሰው አትገቢያ የለችም፣ ምንም አልደረሰችልንም። አሁን ለበቆሎ አንዳንድ 50 ኪሎ ተሰጠ ማለት ነው። ምን ላይ ትሆናለች? የተወሰነ በቆሎ ደርተናል። ዩሪያውን አልቀረበልንም። ደጉሰም ደግሞ እንደዚሁ ልናርሰ ተዘቀራል። ሴፉም
በዚሁ ጅግና ስላሴ ቀበሌ አርሶ አደሮችን ሙያዊ ገዛ እንደሚያደርግላቸው የሚናገረው ስሙ እንዳይጠቀስ የጠየቀን የግብርና ባለሙያ የቀበሌው አርሶ አደር መሬቱን አርሶና ለስልሶ የአፈር ማዳበሪያ እየጠበቀ ነው ይላል።
በግባን ዙሪያ ላይ ያለው ችግር እጅግ በጣም አሳሳቢ ነው። አሁን ላይ ያለ ነው እና ከዚህ በፊት አንተም በዘም በመንግስት ድጎማ ጉሮረቸውን ሲከፍሉ ነበረ። አሁን ላይ ግን በራሳቸው ተስቸርቸረው አርሰው ራሳቸውንም ለመመገብ ሌላም ለመትረፍ ነው ፍላጎታቸው እና ለማሳካት ያለው ፍላጎት አሁን ባለው የግባት እጥረት እጅግ በጣም ስጋት ውስጥ እንደዘነከጥቷቸው ነገ ወደፊት ላይ ከባድ ራብ ይገጥመናል የሚል ስጋት አለ። ይህንን የሚመለከተው ሁሉ ተረባርቦ መፍትሄ ቢሰጥ የሚል ነው እንደኛ የምናስበው እና
ሌላው የዚሁ ቀበሌ ነዋሪ እንደሆነ የሚናገረው በላይ
አሁን ላይ መሰረታዊ ችግራችን ያለብን በቃ ማዳበሪያ ከልብ እንድናርሳ አልቻልንም። አሁን ማዳበሪያ ችግራችን
ባትጠቀሙ ምን ችግር ይፈጥራል?
የተፈለገ ምርት አይሰጥም። ሁለተኛ ደግሞ አያድግም፣ መሆኑ ራሱ አያድግም። ያው መሬቱ ተበልቷል። ትንሽ ሞት እንትን ብሏል። ድሮ ጀምሮ ስለታረሰ አሁን እንትን ብሏል።
በቤንሻንጉል ጉሙዝ ክልል የግብርና ቢሮ ኃላፊ አቶ ባብከር ሐሊፍ በክልሉ የማዳበሪያ እጥረት መኖሩን አምነው አርሶ አደሩ አማራጭ ሰው ሰራሽ ማዳበሪያዎችን እንዲጠቀም ጥሪ አቅርበዋል።
ማዳበሪያ በጣም ጥቂት ነው። ማዳበሪያ አሁን ለምሳሌ እኛ የጠየቅነው ወደ 300,000-250,000 እስከ 300,000 የሚሆን ነው። የተፈቀደልን 111,000 ነው። 111,000 ለ900,000 ሄክታር አይደርስም። የሚደርሰው ለ111,000 ሄክታር ነው መዳበሪያ። ከዛ ቀሪው በፊክ በሌላ እና መዳበሪያ ለሁሉም ዘር አይደለም የምንጠቀመው። ለበቆሎ እና ለተወሰኑ እንትኖች ነው የምንጠቀመው። ሌሎቹ ያለ መዳበሪያ ነው የሚሰሩ። አብዛኛው ወደዛ ፎከስ እንደሚደረግበት ሁኔታ ይፈጠራል። ባዮሰለሪ አለ፣ ምንድነው ይሄ ኮምቦስ አለ፣ ፈርሚ ኮምቦስ አለ። ከዛ ደግሞ የእሳት ፊግ አለ። የተረፈ ምርቶች በመጠቀም ወደዛ የሚገቡበት ሁኔታ እየተፈጠረ ነው ያለ።
በቤኒሻንጉል ጉምዝ ክልል በተለያዩ ጊዜያት በነበረው ግጭት ምክንያት የተፈናቀሉ ከ400,000 በላይ ተፈናቃዮች ቀድሞ ይኖሩበት ወደ ነበረው ቀያቸው መመለሳቸውን ቢሮ ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ሱዳን ይወስደናል። ሱዳን ውስጥ ካለፈው ሚያዝያ ወር አንስቶ የቀጠለው ጦርነት እስካሁን 2.5 ሚሊዮን ሰዎች ከመኖሪያቸው ማፈናቀሉን የተባበሩት መንግስታት ድርጅት አስታውቋል። ከቀያቸው ከተሰደዱት ውስጥ 80% በሀገር ውስጥ በየቦታው የተጠለሉ ተፈናቃዮች መሆናቸውንም አመልክቷል። ሲዳህ መሐመድ ኢብራሂም በሱዳን አልጀሲራ ክፍለ ግዛት የተጠለሉ ተፈናቃዮችን አነጋግሮ ያጠናቀረውን ቆንጅታዬ ታሰማናለች።
በጦርነቱ ምክንያት ከዋና ከተማዋ ከካርቱም የሸሹ ነዋሪዎች በብዛት በማዕከላዊ ምስራቅ የሀገሪቱ አካባቢ ወደምትገኘው ወደ አልጀዚራ ክፍለ ግዛት ነው ሄደው የተጠለሉት። ካርቱም ውስጥ መምህርት የነበሩት ላይላ አልራሺድ አንዷ ሲሆኑ ካርቱም ላይ ያለማቋረጥ ቦምብ ሲዘንብ ሸሽተው ወደ አልጀዚራ በመሄድ ዋና ከተማዋ ዋድ ማዳኒ የሚገኝ የመጠለያ ካምፕ ውስጥ እንደተጠለሉ ይናገራሉ። ራሽድ መጠለያ ካምፕ ውስጥ ልጇን ከተገላገለችው ከእህታቸው ልጅ ጋር ነው የሚኖሩት።
ሁኔታው ሙሉ በሙሉ ያልተረጋጋ ነው። ጦርነቱ ከጀመረ አንስቶ በከባድ ስቃይ ነው የምንኖረው። ምንም ነገር የለም። ምን እንደምናደርግ አናውቅም።
ጀዚራ በየትምህርት ቤቱ፣ በየዩኒቨርሲቲው እና በየመስጊዱ በብዙ 10,000 የተቆጠሩ ተፈናቃዮችን ማስጠለሏን የእርዳታ ድርጅቶች ይናገራሉ። የአብዛኛውን መጠለያ ስራ የሚያከናውኑትም የሀገሬው ሲቪሎች እና የረድኤት ሰራተኞች ናቸው። እንደ ባቡ አልኢስማኤል ያሉ የጤና ችግር ያለባቸው ተፈናቃዮች ደግሞ የሕክምና ችግር እንዳለባቸው ይናገራሉ።
በተከታታይ ማድረግ የነበረብኝን የኩላሊት እጥበት ለማድረግ አልቻልኩም። ደግሞም መድኃኒት በሙሉ ስላለቀብኝ በጣም አደገኛ ሁኔታ ላይ ወድቄያለሁ። የኩላሊት እጥበት ሕክምና ማዕከል ፍለጋ ወደ ዋድ ማዳኒ መጣሁ። አሁን እዚህ ትምህርት ቤት ውስጥ ነው የምኖረው። ትምህርት ቤቱ መጠለያ ሆኗል።
ሳናሂድ ሁሴን ከካርቱም ሸሽታ ወደ ማዳኒ የተሰደደችው እርጉዝ ሳለች ነው። በውጊያው የደረሰውን መከራ ካየው በኋላ የግድ ሆኖብኝ ተሰደድኩ ብላለች።
The war forced us to leave our city. I was pregnant and placed.
ከተማችንን ጥለን እንድንሄድ አስገደዱን። እኔ እርጉዝ ነኝ። መጠለያ ውስጥ ነው ያለሁት። ካርቱም ውስጥ የሚሰራ ሆስፒታል ስለሌለ ጥለን መውጣት ነበረብን። ሁለት ሳምንት ሙሉ የቦምብ ድብደባው ከተማዋ ላይ እየወረደ ከቆየም በኋላ ለቀን ወደ ማዳኒ መጣን። እዚህ ያሉት ባለስልጣናት የተሟላ እርዳታ እየሰጡን ነው። የሐኪም ቀጠሮም ይዘውልኛል።
ጊዜያዊ መጠለያዎቹን የሚያስተዳድሩት ሲቪሎችና የሰብአዊ ረድኤት ድርጅቶች የአቅርቦት እጥረት እንዳለባቸው ተናግረዋል። አብደላ ሐሚድ አልሂል የዋድ ማዳኒ ካምፕ ኃላፊ ናቸው። እንዲህ ሲሉ ስለ ችግሩ ያስረዳሉ።
We receive aid through the efforts of citizens and some organizations to provide the camps.
በካምፑ ለተጠለሉት ሰዎች የምናውለውን ዱቄት፣ ሩዝና ዘይት የመሳሰለውን ዜጎቻችንም አንዳንድ ድርጅቶችም ይሰጡናል። አቅርቦት የምናስቀምጥበት መጋዘን አለን። ለቤተሰቦች የሚሆን ምግብ የምናበስልበት ማዕድ ቤት አለን። አንዳንድ ሰዎች ምግብ በማብሰል ይረዱናል። የመድኃኒት እርዳታ በአንገብጋቢነት ያስፈልገናል። ምክንያቱም ብዙ የስኳርና የደም ግፊት ህመምተኞች አሉን። የካንሰር በሽተኞች ልዩ ህክምና የሚያስፈልጋቸው እርጉዝ ሴቶችም አሉ።
ተፈናቃዮቹም ሀገራችን ተረጋግታ ካለንበት ችግር በተላቀቅን ብለው እንደሚመኙ ገልጸዋል።
አድማጮቻችን እንዲሁም ተመልካቾቻችን እየተከታተላችሁት ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ27 ደቂቃ ሆኗል። እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ27 ደቂቃ ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀናል። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው መሰናዷችን የኢትዮጵያ አማራጭ መዳረሻዎች ዴስቲኒ ኢትዮጵያ የተሰኘ ሀገር በቀል ተቋም ከሶስት ዓመት በፊት ከሀገሪቱ ምሁራን፣ ፖለቲከኞች፣ የመንግሥት ተቋማት፣ የሲቪል ማኅበራት፣ የትምህርት ተቋማትና ሌሎች 50 ሰዎችን ለስድስት ወራት በማወያየት ኢትዮጵያ በሚቀጥሉት 20 ዓመታት ሊገጥሟት ይችላሉ ያሏቸውን 4 አማራጭ ማዳረሻዎች ቀርጸው እንዲወጡ አድርጎ ነበረ። በወቅቱ በሀገሪቱ በነበሩ ተጨባጭ ሁኔታዎች ላይ ተመስርተው ለሕዝብ ይፋ ከተደረጉት አንዱ በጎና ሶስት አደጋ ያዘሉ ጣፋንታዎች ውስጥ ኢትዮጵያ በየትኛው መንገድ ላይ ትገኛለች፣ በኢትዮጵያ እንዲካሄድ ለሚታሰቡ የሰላምና እርቅ ጥረቶች ምን ያክል እገዛ ያደርጋሉ የሚሉት ይገኛሉ። በኢትዮጵያ እንዲካሄድ ስለሚታሰቡ የሰላምና እርቅ ጥረቶች ምን ያህል እገዛ ያደርጋሉ ስትል ስመኝሽ የቆየ በምክክሩ ተሳታፊ የነበሩ ባለሙያዎችና ምክክሩን ያዘጋጀው የዴስቲኒ ኢትዮጵያን አስተባባሪ አነጋግራ ሰፋ ያለ ዘገባ አሰናድታለች። ለዛሬ የመጀመሪያውን ክፍል እናስደምጣችኋለን።
በዴስቲኒ ኢትዮጵያ አዘጋጅነት ከተለያዩ የህብረተሰብ ክፍሎች የተውጣጡ 50 ተጽዕኖ ፈጣሪ ሰዎች ወይም የሐሳብ መሪዎች ለስድስት ወራት ባካሄዱት ዝግ ስብሰባ ኢትዮጵያ ወደፊት ሊገጥሟት ይችላሉ ባሏቸው ዕጣ ፈንታዎች ዙሪያ መክረው 4 ሴናሪዮ ያሏቸውን መዳረሻዎች አስቀምጠው ነበር። እነዚህ ሰባራ ወንበር፣ አጼ በጉልበቱ፣ የፍክክር ቤትና ንጋት የተሰኙትና በወቅቱ በኢትዮጵያ የነበረውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተግዳሮቶች መነሻ በማድረግ በቀጣይ 20 ዓመታት ምን ሊከሰት እንደሚችል የሚያመላክቱት መዳረሻዎች ለኢትዮጵያ የተሻለ ድል እንዲመጣ መወሰድ ያለባቸውን እርምጃዎች የሚያመላክቱ መሆናቸውም ተገልጾ ነበር። ከነዚህ ውስጥ ሰባራ ወንበር ኢትዮጵያ ላሉባት ችግሮች የሚሰጠው ምላሽ የተገደበ፣ ለችግሩ የማይመጥንና በቀላሉ የሚሽመደመድ፣ አጼ በጉልበቱ ማናለብኝነት፣ አምባገነንነትና ፈላጭ ቆራጭነት የሚነግስበት፣ እንዲሁም የፉክክር ቤት እኔ ይበልጣለሁ በሚል የፉክክር መንፈስ የተሞላና ክልሎች የራሳቸውን ጡንቻ የሚያፈረጥሙበት መዳረሻዎች ሲሆኑ፣ አራተኛውና በንጋት የተመሰለው መዳረሻ ደግሞ በውይይት በርቅና በተቋማት ግንባታ ላይ የተመሰረተ አካሄድን የሚያሳይ ናቸው። ኢትዮጵያ በወቅቱ ለነበረባት ተግዳሮቶች የሚሰጡ ምላሾች ያመላክቷቸዋል የተባሉት እነዚህ 4 ሴናሪዮዎች ወይም መዳረሻዎች ህዳር 24 2012 ዓ.ም ምረት ለህዝብ ይፋ ከተደረጉ በኋላ ባሉት 3 ዓመት ከግማሽ ጊዜ ውስጥ ኢትዮጵያ ውስጥ በርካታ አዳዲስ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶች ተፈጥረዋል። በሰሜን ኢትዮጵያ የተካሄደው ጦርነት፣ የኮቪድ ወረርሽኝ፣ በኦሮሚያና ሌሎች ክልሎች አዲስ የተቀሰቀሱና የቀጠሉ ግጭቶች፣ እንዲሁም በአፍሪካ ቀንድ ለዓመታት የዘለቀው ድርቅ ለበርካቶች ሕይወት መጥፋትና ለሚሊዮኖች ከቤት ንብረት መፈናቀል ምክንያት ሆነዋል። ከዚህ በመነሳት ከኢትዮጵያ የፖለቲካ አመለካከት፣ ብሔር፣ ጾታና ሃይማኖት የተውጣጡት የህብረተሰብ ክፍሎች በስምምነት ካስቀመጧቸው ዕጣ ፈንታዎች ኢትዮጵያ በየትኛው መንገድ ላይ እየተጓዘች ነው የሚለውን ጥያቄ በምክክሩ ተሳታፊ ለነበሩት የሴናሪዮ ቡድን አባላትና የምክክሩን ሂደት ላስተባበረውና በተቀረጹት መዳረሻዎች መሰረት ሀገራዊ ምክክሮችን በማካሄድ ለሚንቀሳቀሰው ዴስቲኒ ኢትዮጵያ አቅርበንላቸዋል። ከነዚህ መካከል አንዱ የኦሮሞ ህዝቦች ፌዴራላዊስት ኮንግረስ ወይም ኤፌኮ ፕሬዝዳንት ፕሮፌሰር መራራ ጉዲና ኢትዮጵያ ቀስ በቀስ በሚደረግ የተቋማት ግንባታ ይደረስበታል በተባለ ዲሞክራሲያዊ ሽግግር ከተመሰለውና ብቸኛ በጎ አማራጭ ሆኖ ከቀረበው ንጋት በተቃራኒው እየሄደች ነው ይላሉ።
የመጀመሪያው መዳረሻ ንጋት የሚለው በጣም እጅግ በጣም ተስፋ ሰጪ የነበረው ከሞላ ጎደል አሁን የለም። እሱ አልተሳካልን። እንዲያውም በተቃራኒው ይህን ነው ይሳ። ሌሎቹ በተለያዩ ደረጃዎች እየተፈጸሙ ናቸው። የአጼ በጉልበቱም ጥያቄ እያየነው ነው፣ እየመጣ ነው። የፉክክር ቤትም የፖለቲካ ኃይሎች ከመተባበር ይልቅ የመጠላለፍ ፖለቲካው ቀጥሎበታል። ሰባራ ወንበርም የሚባለው ከመውጋር ላይ እየተከሰተ ነው። ስለዚህ ሶስቱ እየተከሰቱ ናቸው በተለያዩ ደረጃዎች።
ፕሮፌሰር መራራ ኢትዮጵያ ተስፋ ሰጪ ከሆነው ንጋት በተቃራኒ ወደ ተቀመጡት ሶስት መዳረሻዎች እየተጓዘች ለመሆኑ የሚያመለክቱ ከሰላምና ጸጥታ፣ ወቅታዊ ፖለቲካና ኢኮኖሚያዊ መስተጋብር ጋር የተያያዙ ምክንያቶች መኖራቸውን ጨምሮ ያብራራሉ።
በኢትዮጵያ ታሪክ ባልታየ መንገድ በሰሜን ኢትዮጵያ የነበረው እልቂት አንዱ ማሳያ ነው። አብዛኛው ኦሮሚያ አሁን ለምሳሌ ሰፊ የሆነ የግጭት የጦርነት ሜዳ ሆኗል። ሌላ ማሳያ ነው። ፖለቲካ ሜዳሩ እንደኛ አይነቱ ተገብቶ ወጥን። አንዳንዶቹ እስከ ጦር ሜዳ የትግራይ ጦርነት፣ የኦሮሞያ ኦሮሚያ አካባቢ ያለው ጦርነት፣ ሌሎች የፖለቲካ ቀውሶች ውስጥ በተለያየ ደረጃ የገቡ አሉ። በቀጥታም ሆነ በተዘዋዋሪ እዛ ለምሳሌ የተሳተፉ ሰዎች የማውቀው ሰው ለምሳሌ በሀገር ክደት ተከሶ ኢትዮጵያ የማይገባ አለ። ህገ መንግስታዊ ስርዓትን በጉልበት ለመገርሰስ ለማውረድ ተንቀሳቅሳለች ተብላ ተከሳ እስር ቤት የተወረወረች ሴት አለች። እንዲህ እየተባለ እንግዲህ ማሳያዎቹ ግልጽ ናቸው ማለት ባለበት አጠቃላይ ቀውስ ሀገሪቷ እንዳውም እጅግ በጣም አደገኛ ወደ ሆነ ወደ መስቀለኛ መንገድ መገፋቷ እነዚህ ነገሮች ያሳያሉ ማለት ነው።
ደቡብ አፍሪካ ረጅም ዘመን ያስቆጠረውን የፖለቲካ ቀውሷን ለመፍታት በተቸገረችበት ወቅት ሀገሪቱ እንዳትበታተን ቁልፍ ሚና መጫወቱ ከሚገለጽለት ተመሳሳይ እንቅስቃሴ የተወሰደውን ሴናሪዮ ያሰናዳው ዴስቲኒ ኢትዮጵያ አስተባባሪ ዶክተር ንጉሱ አክሊሉ ግን በፕሮፌሰር መራራ ሀሳብ ሙሉ በሙሉ አይስማሙም። በእርግጥ ኢትዮጵያ እያለፈችበት ያለችው ውጥንቅጥ በቀላሉ ወደ ንጋት የሚወስዱ አይመስልም የሚሉት አቶ ንጉሱ ለንጋት የተሰጠው የጊዜ ገደብ 20 ዓመት እንደመሆኑ ወደ ንጋት ለመሄድ አሁንም ተስፋ አለ ይላሉ።
እና በእኔነት አሁን አንደኛ እንደዚህ አሁን ያለንበት ወይም የደረስንበት ሁኔታ የሚቀጥሉትን 20 ዓመታት ኢትዮጵያ ልትደርስ የምትችልበትን ነገር የሚያመለክቱ አይደለም። እኔ አሁንም የማምነው በሚቀጥሉት 16 17 ዓመታት ውስጥ ብንሰራ የሚገባ መሬት ስራ በሚገባ ከሰራን ንጋትን ማይቀር የለም። እና እነዚህ አሁን ያለፍባቸው ያሉ ነገሮች የሂደት ጉዳይ ናቸው እንጂ እንደ ችግር የምንቆጥራቸው አይደለም። ምክንያቱም ለዘመናት የተዘሩት ዘሮች አሁን እየበቀሉ ያሉት። አሁን ደግሞ ጥሩ ዘር ከዘራን በሚቀጥሉት ዓመታት ይሁን ወይም መጪ ዓመታት የተሻለ ነገር እየመጣ ይሄዳል። እና አሁን ያጨዳ ጊዜ ላይ የመከር ጊዜ ላይ ያለነው የነበሩ ታላላቆቻችን የዘራኑን ነገር እያጨዱ ነበር። እና አሁን ግን እኛ ኮንሽስ ሆነን የጥሩ ነገር እየሰራ መሄድ ከጀመርን በሚቀጥሉት ዓመታት ውስጥ ንጋት የሚያመጣበት ምንም ምክንያት የለም።
ዶክተር ንጉሱ ተስፋ የጣሉበት የንጋት መዳረሻ በውስጡ የያዛቸው 12 መሰረታዊ መስፈርቶች አሉት። ከነዚህ መካከል የዜጎች በኢትዮጵያ ጣፈንታ ላይ በቀናነት መነጋገር መቻል፣ የተፎካካሪ ፓርቲዎች የድርድር ሂደት፣ ነጻና ፍትሃዊ ምርጫ መኖር፣ ጠንካራ የተቋማት ግንባታ፣ በህገ መንግስቱ ዙሪያ የሚደረጉ ሚዛናዊ ውይይቶችና የኢኮኖሚ እድገት እንደማሳያነት ተጠቅሰዋል። ከዚህ ረገድ አሁን ኢትዮጵያ ውስጥ ችግሮች የመግዘፋቸውን ያክል የንጋትን መንገድ የሚያመላክቱ ወደ ሰላምና መረጋጋት ሊወስዱ የሚችሉ በጎ ጅምሮችና ተቋማዊ እንቅስቃሴዎች መኖራቸውንም ማስተዋል ይገባል የሚሉት ዶክተር ንጉሱ የሀገሪቷን ችግሮች ከጠመንጃ ፈሙዝ ወደ ጠረጴዛ ዙሪያ ለማምጣት የሚደረጉ ጥረቶች ለንጋት መንገድ ጠራጊ ናቸው ይላሉ።
ሀገራዊ ምክክር መጀመር አለብን ብለን ብዙ እርምጃ ሄደን ወደ 8 የሚጠጉ ተቋማት ብዙ ስራ ከሰራን በኋላ መንግስት ለጉዳዩ በጣም ትኩረት ሰጥቶ ይሄ ነገር እንደውም በመንግስት ደረጃ ማንዴት ተሰጥቶት ኃላፊነት ተሰጥቶት በአዋጅ ሊቋቋም ይገባል ብሎ ሀገራዊ ምክክር ኮሚሽን ተቋቁሟል። 11 ኮሚሽነሮች ስራ ጀምረዋል እና ይሄ በኢትዮጵያ ታሪክ ሰምተንም አይተንም የማናውቀው ነገር። ሁለተኛ የተቋማትን ግንባታ በተመለከተ ባለፉት 5 ዓመታት ውስጥ የማንክዳቸው በጣም ጠንካራ ተቋማት ተገንብተዋል። ለምሳሌ የሰብአዊ መብት ኮሚሽን እንደ ሁላችን እንደምናውቀው ከአሁን በፊት ተለማምደን በማናውቀው ሁኔታ አገሪቱ ውስጥ ያሉትን ሰብአዊ መብትን በተመለከተ ያሉትን ነገሮች በሚገባ በግልጽ ለህዝብ እያወጣ ለመንግስትም ለዓለም አቀፉም ማህበረሰብ በግልጽ እያወጣ መግለጫ ይሰጣል፣ ምክር ይለግሳል። እንዲህ እንዲህ አይነት ነገሮች እናያለን እና ይሄ በጣም የሚያበረታታ ትልቅ ነገር ነው። ከአሁን በፊት እንደዚህ አይነት ነገሮች ሲደረጉ ሁላችንም የምናስታውሰው እንደነዚህ አይነት ተቋማትን አፍ ማዘጋት ነበር የምናውቀው። ግን እነዚህ ተቋማት ተጠናክረው አሁንም ስራቸውን እየሰሩ ነው ያለ። የምርጫ ቦርድ ሌላው ጥሩ ምሳሌ ነው። ምርጫ ብዙ ጊዜ ኢትዮጵያ ውስጥ ተደርጓል። ባለፈው ጊዜ የተደረገው ምርጫ ግን አሁን መጨረሻ ላይ የተደረገው ምርጫ በማንኛውም መስፈርት በፊት ከተደረጉ ምርጫዎች በጣም የተሻለ ነበር።
ኢትዮጵያ ለምትገኝበት የፖለቲካ አጣብቂኝ መፍትሄ ለማቅረብ የተጠነሰሰው ዴስቲኒ ኢትዮጵያ ሁሉን አቀፍ በሆነ ሂደት ያሳካውን ምክክርና በሪፖርት መልክ ይፋ ያደረጋቸውን የኢትዮጵያ አማራጭ መዳረሻዎች ያስተናደው ከደቡብ አፍሪካ በተጨማሪ ሴናሪዮን በጥቅም ላይ አውለው የፖለቲካ ቀውሶቻቸውን መፍታት ከቻሉ እንደ ኮሎምቢያ፣ ጓቲማላ፣ ታይላንድና ሜክሲኮ የመሳሰሉ ሀገሮችን እንደ ምሳሌ በመውሰድ ነው።
አድማጮቻችን፣ ስመኝሽ ደስቲኒት ኢትዮጵያ አዘጋጅቶት በነበረው የኢትዮጵያ አማራጭ መዳረሻዎች ላይ ትንተርሳ ኢትዮጵያ አሁን ባለችበት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ዙሪያ ከምሁራን ጋር ያደረገችው ውይይት በዚህ አላበቃም። ሰፋ ያለውና ሁለተኛውን ክፍል በነገው ምሽት መሰናዷችን ይዘን እንመለሳለን። ስርጭታችን ይቀጥላል። ቀጣዩ ደግሞ የጥላቻ ንግግርና መጻኢ ስጋቶችን ይመለከታል። በማህበራዊ ሚዲያ ላይ የሚሰራጩ የጥላቻና በአንድ ሰው ብሔርና ማንነት ላይ የሚሰነዘሩ አጸያፊ ንግግሮች ከወዲሁ የማይገቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ አንድ ምሁር ተናግረዋል። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነ ችግሩ ከመሰረቱ ታውቆ መቀረፍ እንዲችል እያንዳንዱ ግለሰብ አስተዋጽኦ ማበርከት እንደሚገባው መክረዋል። ዶክተር ዘነበን ያነጋገረቻቸው ጽዮን ግርማ ናት።
ዶክተር ዘነበ በየነ በሚሲሲፒ ዩኒቨርሲቲ ጋዜጠኝነት ትምህርት ክፍል መምህር ኖት። እንዲሁም ደግሞ በተለይ በኢትዮጵያ ወቅታዊ ጉዳዮች ላይ ምርምር ያደረጉበትን ያጠኑትን ጉዳይ በማካፈል ይታወቃሉ እና ዛሬ ወደ እርሱ ያስደወለኝ ጉዳይ ትንታኔ የሚጠይቅ ሀሳብ ገጥሞ ነው እና ማህበራዊ ሚዲያ ላይ እንዲሁም በስብሰባ ቦታዎች የሚደረጉ ንግግሮች፣ በአደባባይ የሚደረጉ ንግግሮች፣ በውይይት በየትኛውም ሚዲያ በሚተላለፉ ንግግሮች ውስጥ በኢትዮጵያ ያለውን በብሔር ላይ መሰረት ያደረገ ውጥረት ሊያባብሱ የሚችሉ የአንድን ሰው የብሔር ማንነት የሚጠቅሱ ወይም የአንድን ማህበረሰብ ላይ ያነጣጠሩ ንግግሮች ይደረጋሉ። እነዛ ንግግሮች ደግሞ በቀጥታ ጥላቻን፣ ስድብን፣ ማንቋሸሽን የተከተሉም ናቸው እና እንዲህ ያለ ነገር አሁን እንደታየው በበለጠ ምን አይነት ተጽዕኖ ነው በኢትዮጵያውያን ማህበረሰብ ላይ የሚያሳድረው?
በጣም አመሰግናለሁ። ሲሆን አሁን በኢትዮጵያ ውስጥ እያየን ያለነው ነገር በአጠቃላይ የትም አካባቢ እንሆን፣ ከየትኛውም ህብረተሰብ የወጣን እንሆን፣ ግን እንደ ኢትዮጵያዊ የሚያስጨንቁን፣ እረፍት የሚነሱን፣ ሰላም የሚነሱን፣ እንቅልፍ የሚነሱን ነገሮች ናቸው። ይሄ በዋናነት ደግሞ እየተቀናጀ ያለው በተለያየ የማህበራዊ ሚዲያ የሚተላለፉ መልዕክቶች ኃላፊነት በጎደለው መልኩ የሚደረጉ ንግግሮች ናቸው ከፍተኛ እንደ ሀገር አደጋ ውስጥ የጣሉን ብዬ የማምነው። ሁለት ሶስት ነገሮችን ማንሳት እንችላለን። በመጀመሪያ ደረጃ በጎሳ የተደራጀ ሀገር ውስጥ ፖለቲካ ውስጥ ትምህርቱን፣ ማህበራዊ ኑሮው፣ ኢኮኖሚው፣ በአጠቃላይ ዘይቤው በሙሉ በዘር ፖለቲካ የተቃኘና የተደራጀ ህብረተሰብ ውስጥ ብጥብጥ መፍጠር በጣም ቀላል። ምክንያቱም በተደጋጋሚ እንዳየነው አንድ ግለሰብ 20-30 አካውንቶችን ከፍቶ የተለያየ ስም በመጠቀም የተለያየ ህብረተሰብን የሚወክል በማስመሰል ሌሎች ህብረተሰብን፣ ህዝቦችን የሚያንቋሽሽ ንግግር ይደረጋል፣ መልእክት ይተላለፋል። ይሄ እንደዚህ አይነት መልእክት በሚመጣበት ወቅት ደግሞ ምናልባት ያ በንግግር የሚግባባ ይሄ በእንግሊዝኛ ኦራል ሶሳይቲ የምንለው ህብረተሰብ ውስጥ እንደዚህ አይነት ድርጊቶች ከፍተኛ አደጋ ይፈጥራሉ። ምክንያቱም ቆም ብለን በመረጃና በማስረጃ ነገሮችን ከመፈተን ይልቅ ጫውን ነገር እንዳለ ተቀጥሎ እንደ ቦይ ውሃ በማስተላለፍ ህዝብን ከህዝብ ጋር ሊያጋጭ የሚችል ሰላምን የሚነሳ ነገሮች ይፈጸማሉ። የምናያቸው ነገሮች ምልክቶች ናቸው፣ ሲምፕቶምስ ናቸው። ስር ውስጥ ያሉ ስትራክቸራል የሆኑ ችግሮች አሉብን እንዳይበሰብ፣ ያንን ደግሞ ፌስ ልናደርገው ይገባል። ምንድን ነው እዚህ ጋር እንድንደርስ ያደረገ ምንድን ነው? የዚህ ችግር መንስኤው ምንድን ነው? የችግሩን መንስኤ አውቀን ለእሱ መፍትሄ እስካልሰጠነው ድረስ የምናደርገው ነገር በሙሉ ካንሰርን በፔን ኪለር እንደ መከላከል ነው የሚቆጠረው። ስለዚህ ከዚህ በኋላ የሚመጣው ነገር ከዚህ የበለጠ አስከፊ ስለሚሆን እዚህ ጋር ቆም ብለን ሁላችንም ኃላፊነት ስላለብን እንደየድርሻችን ኃላፊነታችንን ቆጥረን ወስደን ማድረግ የሚገባንን ነገር በማድረግ ሀገራችንን ከዚህ ከተፋ መጥፎ ነገር ልንታደጋት ይገባል። አለበለዚያ እነ ሩዋንዳ ጋር የተፈጠረው እንደነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሱዳን ውስጥ የተፈጠሩ ሌሎችም ሀገሮች ውስጥ የተፈጠሩ ችግሮች ኢትዮጵያ ውስጥ በከፋ ሁኔታ የማይፈጠርበት ምንም ምክንያት የለም።
ዶክተር ዘነበ፣ እንዲህ ያሉ ንግግሮች ማን እንደሚናገራቸው፣ የትኛው አካል እንደሚናገራቸው ላይታወቁ ይችላሉ። ማንኛውም ሰው ለየትኛውም ነገር ሊጠቀምባቸው የሚችሉ ናቸው። በተለይ አሁን ቲክቶክም ያሉ ታል ሚዲያ መጥተዋል። የትኛውም አካል ለየትኛውም በየትኛውም መንገድ ሊናገራቸው ይችላል። ፖለቲካም ሊሆን ይችላል፣ ላላትም ሊሆን ይችላል። ለአንድ ዓላማ ሊጠቀምበት የሚችለው ቴክኖሎጂ የፈጠረለት መደላድል አለና እንዴት ነው እሱን መቆጣጠር የሚቻለው?
በጣም ጥሩ ጥያቄ፣ በጣም ከባድ ጥያቄ ነው። ምክንያቱም እነዚህ አሁን ያነሳሻቸው የሶሻል ሚዲያ ፕላትፎርም ቲክቶክንም ጨምሮ ለሀገር ስጋት ከፍተኛ ችግር እየፈጠሩ ስጋት እየሆኑ ነው። ለምሳሌ አሜሪካ አንዳንድ ግዛቶች ሙሉ በሙሉ ቲክቶክን በመንግስት ሪሶርስ መጠቀም አይቻልም፣ ኦልሞስት ህግ ነው አይቻልም። ይሄ የሆነበት ምክንያት አሜሪካንን የሚያህል ሀገር ትልቅ ሪሶርስ ያላት በቴክኖሎጂም፣ በሰው በሰለጠነ ሰው ኃይልም፣ በሌሎችም ትልቅ አቅም ያላት ሀገር እንኳን ከቁጥጥር ውጭ እየሆነባት ስለሆነ ፖለቲካዊ አንደምታ ሊኖረው ይችላል። ሙሉ ለሙሉ መጠቀም አይቻልም በአንዳንድ ግዛቶች። አውሮፓ ውስጥ እንደዚሁ። እንደውም አሁን የዚህ አርቲፊሻል ኢንቴሊጀንስ አክትን ኢንትሮዲስ ለማድረግ አንዳንድ ሀገሮች እየተንቀሳቀሱ ይገኛሉ። እነዚህ ነገሮች የኢትዮጵያ ችግር ብቻ ሳይሆን ዓለም አቀፍ ችግር እየሆኑ ነው። ኢትዮጵያ ውስጥ ቅድም እንዳልኩት በማስረጃና በመረጃ በተደገፈ የጽሁፍ ዶክመንት ከመለዋወጥ ይልቅ በአፍ በሚለዋወጥ ህብረተሰብ ውስጥ እነዚህ ከፍተኛ አደጋ ሊፈጥሩ ይችላሉ።
የዶክተር ዘነበ በየነን ሙያዊ ትንታኔ እዚህ ላይ ገታ አላድርገው ግን እንመለስበታለን። ለመሆኑ በተለያየ ቦታ የሚገኙ ወጣቶች ማህበራዊ ሚዲያ በተለይ ቲክቶክ ላይ የሚሰራጩ ዘርን መሰረት ያደረጉ የጥላቻ ንግግሮችን ሲመለከቱ ምን ይሰማቸዋል? ስጋታቸውስ ምንድን ነው? የተወሰነውን ጠይቀናል።
ጥላቻ ንግግር ሲባል አንድ መልክ ብቻ አይደለም ያለው። የጥላቻ ንግግር ፊት ለፊት ያገኘውን ሰው በጥላቻ መናገር ብቻ ሳይሆን በግሩፕ የሃይማኖት ሊሆን ይችላል፣ የብሔር ሊሆን ይችላል፣ ስነ ልቦና ሊሆን ይችላል። የተለያዩ ማህበረሰቦች አሉ እንደ ግሩፕ አንድ አይነት ነገር የሚያስቡና እነዛ ላይ የጥላቻ ንግግር መናገር በአንድም ሆነ በሌላ መልኩ ጉዳቱ ከፍተኛ ነው የሚሆነው። ተናጋሪው ላይ በቀጥታ ባይመጣም ሌሎች ሰዎች ላይ ነው ጉዳቱ የሚደርሰውና በጣም ያሳስበኛል። ለምሳሌ በኢትዮጵያ ውስጥ የሚታየው የጥላቻ ንግግር ብሔር ተኮር የሆነው በጣም ያሳስባል፣ በጣም ይጨንቃል። እንደውም አንዳንዴ ተናጋሪው የኢትዮጵያ አካል አይመስልም፣ ወይንም አንድ ሀገር ውስጥ የሚኖሩ ተስማምተው ለረጅም ጊዜ አብረው የኖሩ ማህበረሰቦች እስካይመስሉ ድረስ በጣም በጣም አስከፊ የሆኑ ጸያፍ ንግግሮች አሉ። ተናጋሪውን ግን በቀጥታ ያገኘው የተለያየ ቦታ ሌላ ቦታ ሊሆን ይችላል፣ ግን ማህበራዊ ሚዲያው አምጥቶ ቤትህ ላይ ወይንም ደግሞ በተኛህበት ሞባይልን ስትከፍት የምታገኘው ነው፣ ወይ ትራንስፖርት ላይ ሆነ እስቲ ልረፍ ብለህ ስትከፍት የምታገኘው ነው፣ ወይ ደግሞ ስልክህን ልጆች ሲነካኩ የሚያገኙት ነው። እና ክፋቱ እንጂ ምንም ጥቅም የለው። ሲታሰብም መጀመሪያ የጥላቻ ንግግር ሲጀመር ክፋት እንጂ መልካም ነገር የለውም ብዬ አስባለሁ። እና በጣም ያሳስበኛል። በኢትዮጵያ ላይ እየሆነ ያለው ነገርም ምናየው ነው። በትምህርት ቤት የሚታየው ፈተና ሲደርስ የሚታየው ዝምብር ግጭት ምናምን በአንድ ጊዜ የመጣ ሳይሆን በሶሻል ሚዲያ የመጣ ነው ብዬ ነው የማስበው። እና
አብዱላዚዝ አህመድ እባላለሁ። በመጀመሪያ ደረጃ እንደዚህ አይነት ቪዲዮዎችን ለማየት ራሱ ጠንካራ ሞራል ይጠይቃል። ምክንያቱም እንደዚህ አይነት ቪዲዮዎችን ስታይ የሚፈጥርበት ስሜት ቪዲዮን ራሱ እንድትጨርሰው የሚያደርግ አይደለም። ግን እንደ ስሜት ስትገልጽልኝ አንደኛ የሰዎቹን ፐርሶናሊቲ መውረድ እንተው እና ሃይማኖት ተኮር ሲሆን በሚኖረውን የሃይማኖት መጠላላት ደረጃ ከፍ ያደርጋል ብዬ ስለማስብ ውስጤ ይረበሻል። አንዳንድ ጊዜ የራሴ የሃይማኖት ተከታዮች ደግሞ ሆነው ሳገኛቸው የበለጠ ስሜቱ ከፍ ይላል። ምክንያቱም ከምታምነው እምነትም አንጻር ይሆን ከምትከተለው መርህ አንጻር ሰዎች በዛ ደረጃ ፈንግጠው የሌሎችን እምነት፣ ብሔር፣ ሌሎችም ነገሮች ሲነኩ ስታይ የሚሰማ ስሜት በጣም ይረብሻል። እኔ በበኩሌ እንደዚህ አይነት ነገሮችን ሳይ ቪዲዮን እንኳን ለመጨረስ አቅሙ የለኝም።
ወደ ዶክተር ዘነበ ልመለስ። መፍትሄ ያሉትን እያጋሩ ነበር የገጠኋቸው።
በመጀመሪያ ደረጃ እነዚህ ሰዎች ለጊዜው ሊደበቁ ይችሉ ይሆናል። ተደብቀው ማንነታቸውን፣ ሎኬሽናቸውን፣ የሚፈልጉትን የጥላቻ መርዝ ሊረጩ ይችላሉ። ይህ ግን የጊዜ ሁኔታ ነው። በነገራችን ላይ ምንም አይነት ቴክኖሎጂን ተጠቅሞ ወንጀል ሰርቶ አመልጣለሁ የሚባልበት ነው ያለ ፍሊት መስለኛል። ምክንያቱም ቴክኖሎጂ እንደፈለገ አንድ ሰው 20 አካውንት 30 አካውንት ኖሮት የሚነዛውን መርዝ ጊዜ ሁኔታ ካልሆነ በስተቀር ቴክኖሎጂው በቂ የሆነ አቅም ስለፈጠረ የቱ ጋር ሆነው ምን እንደሚያደርጉ ማወቅ ይቻላል። ተጠያቂነት የሚመጣው ከዚህ ጋር አብሮ ስለሆነ፣ ምክንያቱም እያንዳንዱ ሰው ለሚያደርገው ነገር ተጠያቂ ይሆናል። በተለይ ደግሞ የሰው ሕይወት በሚቀጥፍ ሁኔታ በሰው በህብረተሰብ ዘንድ ጥላቻን አለመተማመን በሚፈጥር ሁኔታ ላይ እነዚህ ሰዎች ተጠያቂ የማይሆኑበት ምንም ምክንያት የለም። አንዳንዴ ይህ የመናገር ነፃነት ነው የዛ አካል ነው የሚባል ነገር የለም። እኔ የመናገር ነፃነት ብዬ የምጠቀመው ነገር የሌሎችን የመኖር መብት በሚጋፋ መልኩ ስጠቀምበት ያ የመናገር መብቴ ያቆማል። ይህንን ልናቅ ይገባል። ይሄ አብሶሉት የምንለው ፍሪደም የለም። እንደ ህብረተሰብ ውጭም የምንኖር አገር ውስጥም የምንኖር ልናስብ የሚገባው ነገር አገራችንም ሰደድ እሳት ውስጥ እየለኮስን በሰደድ እሳት እያቃጠሉ ከዛ የሚመጣ ጥቅም ተጠቃሚዎች ነን ብለን የምናስብ ከሆነ ስህተት ነው።
አሁን ያለውን ችግር ለመቀነስ፣ ወደፊት የባሰው እንዳይመጣ ለመግታትስ እያንዳንዱ ሰው ምን ማድረግ አለበት? ዶክተር ዘነበ ለዚህ መፍትሄ ነው ያሉትን ሀሳብ እሁድ በሚተላለፈው የመስታወት ፕሮግራም ላይ ያጋሩናል።
ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ በፌስቡክ ላይ የምትከታተሉን ተመልካቾቻችን። ማናቸው ማስተያየት ቢኖራችሁ በማህበራዊ መገናኛ አውታሮቻችን ላይ ማድረስን አትዘንጉ። እዚህ ላይ አንድ አጭር መልእክት ሰምተን እንመለሳለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን
እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ጋር ስለሆናችሁ በእጅጉ ደስ ብሎናል። ቀጣዩ ዝግጅታችን ደግሞ ሕፃናት ከድህረ አደጋ ሰቆቃ እንዲወጡ ለማገዝ ስለሚደረግ ጥረት ያወሳል። በኢትዮጵያ ባለፉት 5 ዓመታት በተከሰቱ ሰው ሰራሽና ተፈጥሯዊ ችግሮች የተነሳ አላፍ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ግጭትና ረሃብ የብዙዎችን ሕይወት አደጋ ላይ ጥሏል። እነዚህን መሰል ክስተቶች በሕፃናት ላይ አስከፊ ስነ አምሮአዊ ጠባሳና ስነ ልቦናዊ ሰቆቃንም ይተዋሉ። ሕፃናት ከድህረ አደጋ ሰቆቃ እንዲወጡ ለራሳቸውም ሆነ ለሀገራቸው ተስፋ እንዲኖራቸው ለማገዝ የሚረዱ የሕፃናት መጻሕፍትን ጽፎ ለማሳተም የተወሰኑ የስነ ልቦና ባለሙያዎች ልዩ ልዩ ታሪኮችን ማሰባሰብ ጀምረዋል። ኤደን ገረመው የእንቅስቃሴውን መስራች ረዳት ፕሮፌሰር ፍሬው ከፍ ያለውን አነጋግራ ተከታዩን አሰናድታለች። እሱን ተከታትለን እንመለስ።
ተረቶች፣ መዝሙሮችና ጨዋታዎች ሕፃናት በየዕለቱ ሊያደርጓቸው የሚገቡና ማንነታቸው የሚቀረጽባቸው ድርጊቶች ናቸው። ነገር ግን በዓለም ላይ ብሎም በኢትዮጵያ በግጭቶች ምክንያት እነዚህን የልጅነት ጣዕሞች ብቻ ሳይሆኑ መሰረታዊ ፍላጎታቸው ያልተሟላላቸው ሕፃናት ቁጥር ከጊዜ ወደ ጊዜ እያሻቀበ ነው። እነዚህ ሕፃናት የአእምሮ ጠባሳ እንዳያተርፉ ለማገዝ የስቃይ ተጎጂዎች ማዕከል የኢትዮጵያ ዋና ስራ አስፈጻሚና የፕሎጊንግ ኢትዮጵያ የተሰኘው የበጎ ፈቃደኞች የአካባቢ ጥበቃ ቡድን መስራች ረዳት ፕሮፌሰር ፍሬው ከፍ ያለው በግጭት ቦታ ያሉ ሕፃናቶችን የሚያግዙ ታሪኮችን ለሚጽፉ በጎ ፈቃደኞች ጥሪ አድርገዋል።
ማንም በሀገር ያስባለሁ የሚል ሰው እንደሚሆነ ይጨነቃለሁ። ምንድነው የምንሆነው? ጣፈንታችን ምንድነው? በዚህ ሁሉ መካከል ደግሞ የማይናገሩ የማይደመጡ ልጆች የሚያጋጥማቸው ሊሆን የሚለው ነገር ያሳስበኛል እና ከዚህ ቀደም ሰራ በነበረው ስራ ከአእምሮ ጤና ጋር የተያያዘ በዚህ በጦርነት እና በመፈናቀል በተጎዱ ኢትዮጵያ አካባቢዎች እንቀሳቀስ ስለነበረ እና ልጆችንም ማየት የማነጋገር እድል አግኝቼ ስለነበረ እንደ አንድ ሰው እንደ አንድ ኢትዮጵያዊ ምን ባደርግ ላግዝ እችላለሁ የሚለው እረፍት ይነሳኝ ጀምር እና የሚያነባቸው መጽሐፍት ቢያገኙ በውስጣቸው ሰላምን፣ በውስጣቸው እርቅን፣ በውስጣቸው ጽናትን ለመሳሰለውን ነገር የሚያሰንጩ መጽሐፍት ብናዘጋጅላቸው ካለው ጫና ምናልባትም ብዙ ዓመት ከሚያሰቃያቸው እረፍት ሊያገኙ ይችሉ ይሆናል። እንዲያገግሙ አግዛቸው ይሆናል።
በትግራይ፣ በአማራ፣ በአፋር፣ በኦሮሚያና በተለያዩ የሀገሪቱ ክፍሎች ግጭቶች እየተበራከቱ ከመጡ ዓመታት ተቆጠሩ። ባለፉት 4 እና 5 ዓመታት በተከሰቱ ሰው ሰራሽና ተፈጥሯዊ ክስተቶች በኢትዮጵያ 3.5 ሚሊዮን ሕፃናት ከትምህርት ገበታቸው መፈናቀላቸውን የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም አስታውቋል። እነዚህ ሕፃናት ለተለያዩ የድህረ አደጋ ሰቀቀን ወይም ፒቲኤስዲን ጨምሮ እጅግ ብዙ ውስብስብ ችግሮች የተጋለጡ እንደሆኑ ባለሙያዎች ይናገራሉ። ረዳት ፕሮፌሰር ፍሬው ከፍ ያለው በጎ ፈቃደኛ የሕፃናት መጽሐፍት ጸሐፊዎችና የስነ ልቦና ባለሙያዎች የሚሳተፉበት የጽሁፍ ማሰባሰብ ከጀመሩ 2 ወራት አስቆጥረዋል።
ጻፍ የሚፈልጉ ኢትዮጵያውያን ችሎታ ያላቸው ይኖራሉ። ከዚህ ቀደም አሳትመው የሚያውቁ በተለያዩ አጋጣሚ ያላሳተሙ ግን አቅሙ ያላቸው ኢትዮጵያውያን ይኖራሉ። እነሱ አሰባስበን ባለሙያዎች፣ በአእምሮ ጤና ባለሙያዎች፣ በልጆች መጽሐፍት አዘገጃጀት በኩል ባለሙያ ቢሆን ሰዎች ታይቶ ያ መጽሐፍ ለባለቤቶቹ ወይም እንዲሰሩ ኃላፊነት የተሰጣቸው አካላት ትምህርት ሚኒስቴር ሊሆን ይችላል ቢቀርብላቸው እና ለልጆች ቢደርስ ያግዛል ነው ሀሳቡ። እና ያንን ሀሳብ መነሻ የሚሆን የንድፍ ሀሳብ ነበር። ያዘን ጓደኞች ጋር መመካከር ያንን ስናሸራሽረው ቆይተን አሁን እንግዲህ ብዙዎች ሰዎች ይንጽፋል ነው ነገር መደገፍ እንፈልጋለን የሚል መልእክት እያገኘ ሆነው ነገሩ ወደምን ያለ ይመስላል።
ለህጻናት ብሎም ደግሞ ግጭቶች ባሉባቸው አካባቢዎች ላሉ ህጻናት የሚዘጋጁ ስራዎች ጥንቃቄን ይሻሉ የሚሉት ረዳት ፕሮፌሰር ፍሬው ከፍ ያለው በጎ ፈቃደኛ ጸሐፍት የህጻናቱን ችግር መረዳት እንዳለባቸው ይጠቁማሉ።
ልጆች ባመጣ ነው ጣጣ በእንደዚህ አይነት ሁኔታ ይዳረጉ ይፈናቀሉ ከለመዱት ቀ በመቼ ከሚያውቀጎጇቸው በአንጻራዊ መልክ ተናቅለው ያለምንም ከለላና ጥበቃ ሲባዝኑ ከወላጆቻቸው ጋር የጦርነት ቤታቸው ሲፈርስ ወላጆቻቸው ሲሞቱ የሚጫወቱበት በጥይት ሲደበደብ ወይም በጥይት ድምፅ ሲናጋ ትምህርት ቤታቸው ሲፈርስ ይሄ ለመናገር ልጆች አእምሮ ውስጥ የሚቶ ጠባሳ አለ። ያንን ለማወቅ ሊቅ መሆን አይጠይቅም እና እየቆዩ ይህንን በቃ ይሄ ነው ማለት ነው አለም የሚ ወደሚል መደምደሚያም ሊወስዳቸው ይችላል። እና እንደዛ ሆኖ የሚያድግ ሰው እንደዛ ሆኖ እንግዲህ ነገ ሀገር ይረከባሉ የሚላቸው እንዴት ነው ለዚህ ለማገደደሱ የሚችሉት ነው። እና የሚታይ ክሊኒክል የሆነ ዲፕሬሽን ድባት ያላቸው ህጻናት አሉ። ራሳቸውን ያገለሉ ህጻናት አሉ። ፍሩ ህጻናት አሉ። ድንጉጥ የሆኑ ህጻናት አሉ። ይህንም ያየሁን ነገሮች በቃ እንዲሁም ስታነጋግራቸው ከልዩ የሚጠብቁ ጉጉት፣ የማወቅ ጉጉት፣ ኩሸት አለ አይደለም። ይህን ሁሉ የተቆጠቡ ምን ሊመጣ እንደሚችል ስለማያውቁ በፍርሃት ቆፈን የተያዙ በጣም ብዙ ልጆች አሉ።
የመጽሐፍቶቹ ይዘትም በተለያዩ ባለሙያዎች ተገምግመው ለባለድርሻ አካላት የሚተላለፉ እንደሆኑ ይገልጻሉ።
ይዘቱ ቅድም ለመጥቀስ እንደሞከርኩት እንደኛ በህፃናት መጽሐፍ አዘገጃጀት ረገድ ዘዴውን ሳይንስን በሚያውቁ ባለሙያዎች፣ የህፃናት መጽሐፍን ደጋግመው ጻፉ እና የሚታወቁ ሰዎች፣ የአእምሮ ጤና ባለሙያዎች ሆነው ሊጽፉ የጽሁፍ ኤክስፖዘር አላቸው ከተቻለ ልጆችን መጽሐፍ የጻፉ ሰዎችም እነዚህን እንግዲህ ለማነጋገር ተሞክሯል። በእነሱ ነው ዘት የሚደረገው። ከኢትዮጵያ ሳይኮሎጂ ባለሙያዎች ማህበር ጋርም እንደዚሁ ንግግር አለ እና እነዚህ ጽሁፎች ሲመጡ በቃ ተገኘ ብለን ወደ ህትመት የምንገባበት ሳይሆን አላማው ልጆችን የሚያክም ለልጆች መልካም ነገርን የሚፈጥርም እንዲሆን ስለሆነ ለዛ ሙሉ መሆኑ የባለሙያዎች ሳይረጋገጥ ወደ ህትመት የማይገባም ወደ የትም አይገባም። አሁን እኛ ለመስራት ያሰብነው ለህትመት ዝግጁ የሆነ የልጆች መጽሐፍ እስከ ስድስት አዘጋጅቶ ለሚመለከታቸው ለትምህርት ሚኒስቴር ሊሆን ይችላል፣ ለክልል ትምህርት ቢሮዎች ሊሆን ይችላል ማቅረቡ ይኸው አከፋፍሉ ብሎ እነሱ ለመስጠት የሚታሰብ ያ ካልሆነ ደግሞ ሌሎች አማራጮችም ከሌሎች ኢትዮጵያውያን ጋራ ይሄ ይጠቅማል ብሎ ከሚያስቡ ኢትዮጵያውያን ጋራ በመመካከር ለልጆቹ መጽሐፍቱ እንዲደርሱ ለማድረግ ይሞከራል።
ረዳት ፕሮፌሰር ፍሬው ከፍ ያለው ጽሁፎቹ በዋናነት እድሜያቸው ከ7-12 ላሉ ህጻናት እንደሚዘጋጁ ገልጸው በተለያዩ የሀገሪቱ ቋንቋዎች በተለይም ደግሞ ግጭት ባሉባቸው አካባቢዎች ባሉት ቋንቋዎች እንደሚተረጎሙም አስታውቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራኛለች። ከሁለታችን በተጨማሪ ደግሞ እንዲሁ በምስል ቅንብሩ ግርማ ደገፋና ሲሳይ አሸናፊም አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። በመላ ባልደረቦች ስም የዛሬን ምሽት እንግዲህ በዚሁ ዘግቼ እሰናበታችኋለሁ። በዝግጅቶቻችን ላይ ማናቸውም ማስተያየት ካላችሁ የማህበራዊ ገጻችንን መጎብኘት አትዘንጉ። ለምሽቱ የነበሩን ዝግጅቶች ተጠናቀዋል። መልካም የሳምንት መገባደጅ ይሆንላችሁ። መልካም ጊዜ።